Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምጽ። በዛሬ መሰናዷችን
ቅዱስ ሲኖዶስና ቋሚ ሲኖዶስ ሳይወስን ቅዱስ ፓትርያርኩ በግላቸው ቤተክርስቲያንና ቅዱስ ሲኖዶስን ወክለው መግለጫ መስጠት አይችሉም።
ብፁዕ ቅዱስ አቡነ ዮሴፍን የሰማናቸው ካነጋጋሪው ብፁዕ ቅዱስ አቡነ ማቲያስ አስተያየት በኋላ ቅዱስ ሲኖዶስ መግለጫ ሰጥቷል። ይህን የተመለከተው ሙሉ ዘገባ በምሽቱ ይሰማል።
ውጤቱ የታወቀ ምርጫ ሆነ እንደባለፉት ምርጫዎች የሚል ፍራስትሬሽን አለ።
ኢትዮጵያውያን መራጮች መብቶቻቸውን ለመጠቀም ያመነቱበትን ምክንያት ከተመለከተው ቆይታ የተወሰደ ነው። ሙሉ ዘገባው እንዲሁ በምሽቱ ይደመጣል። እንዲህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ ቅንብሩን ያከናውናል። ከሁሉ በፊት ስመኝሽ የቆየ አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በቄሌም ወለጋ ዞን ዶምቢደሎ ከተማ ውስጥ የኦሮሚያ ብሮድካስቲንግ ኔትወርክ ኦቢኤን ጋዜጠኛ ሲሳይ ፊዳ በጥይት ተመቶ መገደሉን የቄሌም ወለጋ ፖሊስ መምሪያ አስታወቀ። የዞኑ ፖሊስ ጸጥታ ማስከበር ምክትል ኃላፊ ግድያውን የፈጸሙት ሸኔና አባቶርቤ ናቸው ብለዋል። የመንግስቱ ባለስልጣናት ሸኔ ያለሚጠራቸው የምዕራብ ዞን ሸማቂዎች ቃል አቀባይ በበኩላቸው ግድያውን አልፈጸምንም ሲሉ አስተባብለዋል። ዘገባውን ያደረሰን ናኩር መልካ ነው። ትላንት እሁድ ማታ ሶማሊያ ዋና ከተማ ሞቃዲሾ ውስጥ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 6 ሰዎች ሲገደሉ 5ቱ ፖሊሶች መሆናቸው ታውቋል። የሶማሊያ ቃል አቀባይ ሻለቃ አህመድ አብደላሂ ባሰኔ ከተገደሉት መካከል 2ቱ የፖሊስ አዛዦች መሆናቸውን አረጋግጠዋል። አንደኛው የተገደለው ሲቪል ፖሊስ ጣቢያው አጠገብ ይኖር እንደነበርም ተገልጿል። የአይን እማኞች እንዳሉት አጥፍቶ ጠፊው ዋቤሪ ፖሊስ ጣቢያ ፖሊሶቹ አጠገብ ተጠግቶ በተደረያው ታጠቀውን ቦምብ ያፈነዳው ሲሆን ለቦምብ ጥቃቱ የሶማሊያ ባለስልጣናት አልሻባብን ወንጅለዋል። አዲሱ የቻድ መሪ ጀነራል መሐማት ኤድሪስ ዴቢ ዛሬ ወደ ኒጀር ተጉዟል። ጀነራሉ ባለፈው ወር የሀገሪቱ ፕሬዝዳንት የነበሩት አባታቸው ኤድሪስ ዴቢን ህልፈት ተከትሎ የጦር ኃይሉ አመራሩን እንዲይዙ ከሰየማቸው ወዲህ ዓለም አቀፍ ጉዞ ሲያደርጉ የዛሬው የመጀመሪያ ጊዜያቸው ነው። የቻዱ መሪ ኒጀር ዋና ከተማ ኒያሜ ሲገቡ የሀገሪቱ ጠቅላይ ሚኒስትር ኡሙዱ መሐመዱና ሌሎችም ከፍተኛ ባለስልጣናት ተቀብለዋቸዋል። የቻዱ ርዕሰ ብሔር ከአዲሱ የኒጀር ፕሬዝዳንት መሐመድ ባዙም ጋር ተገናኝተው እንደሚነጋገሩም ይጠበቃል። ወደ ኮሮና ወሬዎች ስናልፍ የህንዱ የዕለታዊ የኮሮና ቫይረስ ተያዦች ቁጥር ካለፉት ቀናት በጥቂቱ የቀነሰ ቢሆንም አሁንም እጅግ ከፍተኛ መሆኑ ታውቋል። ባለፈው የ24 ሰዓት ጊዜ 366161 የቫይረሱ አዲስ ተያዦችና 3754 በበሽታው ሳቢያ ለህልፈት የተዳረጉ ሰዎች መመዝገባቸውን የሀገሪቱ የጤና ባለስልጣናት ገልጸዋል። የህዝብ ጤና ጥበቃ አዋቂዎች ግን የቫይረሱ ተጋላጮችም ሆነ የሞቱት ሰዎች ቁጥር በባለስልጣናቱ ከተገለጸው ይበልጣል ብለው እንደሚያምኑ እየተናገሩ ናቸው። በዩናይትድ ስቴትስ የጃንስ ሆፕኪንስ ዩኒቨርሲቲ ዓለም አቀፍ ኮቪድ-19 መረጃ አጠናካሪ ማዕከል መሰረት ህንድ ውስጥ እስካሁን በይፋ የተመዘገበው የቫይረሱ ተያዦች ቁጥር 22.6 ሚሊዮን ገብቷል። በዓለም በአጠቃላይ ከተመዘገቡት 158.3 ሚሊዮን የኮሮና ቫይረስ ተያዦች ውስጥ ከፍተኛውን ቁጥር በያዘችው በዩናይትድ ስቴትስ ደግሞ 32.7 ሚሊዮን ማለፉን መረጃው ጠቁሟል። ህንድ ውስጥ በጀመረ የተከሰተው በከባድ ፍጥነት ተዛማቹ የኮሮና ቫይረስ ዝርያ ባንግላዴሽ፣ ፈረንሳይ፣ ታይላንድ እና ብሪታንያ እንዲሁም በዩናይትድ ስቴትስ ከነቲኬት ክፍለ ሀገር ውስጥ መገኘቱ ተገልጿል። ህንድ ውስጥ ከወረርሽኙ ጋር በተያያዘ ሌላም ስጋት ተፈጥሯል። የኮቪድ-19 ህሙማንና ከበሽታ ያገገሙ ሰዎችን የሚያጠቃ በሽታ በእጅጉ እያሳሰበ መሆኑ ታውቋል። ሙከርማይኮሲስ የተባለ በፈንገስ ወይም በሻጋታ የሚከሰት በሽታ ፊትን ሊያበላሽ ሲከፋም አይንን እስከማጥፋት ሊደርስ የሚችል ሲሆን በተለይ የስኳር በሽታ ተጠቂ የሆኑ የኮቪድ-19 ህሙማን የበለጠ ተጋላጭ እንደሆኑ የጤና አዋቂዎች ያሳስባሉ። በሌላ ዜና ፖርቱጋል ውስጥ የተሰበሰቡት የአውሮፓ ህብረት መሪዎች ፋይዘር እና ባዮቴክ እንደ አውሮፓውያን አቆጣጠር እስከ 2023 ዓመተ ምህረት በሚኖረው ጊዜ ውስጥ ተጨማሪ 1.8 ቢሊዮን ክትባቶች እንዲያቀርቡ የቀደመው ውል እንዲታደስ ፈቅደዋል። ፋይዘር እስካሁን በነበረው ውል መሰረት ለህብረቱ አባል አገሮች 600 ሚሊዮን ክትባት አቅርቧል። ይህ በእንዲህ እንዳለ ዩናይትድ ስቴትስ በአውሮፓ ህብረቱ መሪዎች ጉባኤ ላይ ነቀፋ ቀርቦባታል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ለደሃ ሀገሮች የኮቪድ-19 ክትባቶች የተሻለ ተደራሽነት እንዲኖራቸው የኮቪድ-19 ክትባቶች የፈጠራ ባለቤትነት ገደቦች በጊዜያዊነት እንዲሰረዙ ባለፈው ሳምንት ባልተጠበቀ ሁኔታ ድጋፋቸውን ሰጥተዋል። የአውሮፓ ህብረት ምክር ቤት ፕሬዝዳንት ሻርል ሚሼል ይህ አሁን ያለውን ችግር የሚያስወግድ አይነተኛ መፍትሄ ነው ብለን አናምንም ብለዋል። አስከትለውም ይልቁንም ዓለም አቀፉን ወረርሽኝ ለመዋጋት የሚረዳው ዩናይትድ ስቴትስ ክትባቶችን ተቀማ አድርጋ ብትልክ ነው ሲሉ እሳቸውና ሌሎችም የአህጉራዊው ህብረት መሪዎች አሳስበዋል። አድማጮች ለሰዓት ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምጽ መርሃ ግብር ነው። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ሰሞኑን የሰጡት አስተያየት የግላቸው እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚወክል አይደለም ሲል ቅዱስ ሲኖዶስ አስተውቋል። ፓትርያርኩ የሰጡት አስተያየት በቅዱስ ሲኖዶስም ሆነ በቋሚ ሲኖዶስ ውይይት የተደረገበት አይደለም ሲሉ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ ገልጸዋል። ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ሰሞኑን በሰጡትና ሾልኮ ወጣ በተባለ አስተያየታቸው በትግራይ ተወላጆች ላይ ጅምላ ግድያና የዘር ማጥፋት ወንጀል የተፈጸመ ነው ብለዋል። እስክንድር ፍሬው ተከታዩን ዘገባ ልከዋል።
ዛሬ በቅዱስ ሲኖዶስ የተሰጠው መግለጫ ካነጋጋሪው የብፁዕ ወቅዱስ አቡነ ማቲያስ አስተያየት በኋላ ከቤተ ክርስቲያኗ እንደ ተቋም የተሰጠ የመጀመሪያ መግለጫ ነው። መግለጫውን የሰጡት የቅዱስ ሲኖዶሱ ዋና ጸሐፊና የሲዳማና የጌዴኦ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ እንዳሉት ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ ነው። ፓትርያርኩ ሰሞኑን የሰጡት አስተያየት ግን በሲኖዶሱ የማይታወቅና የግላቸው መሆኑን አቡነ ዮሴፍ አብራርተዋል።
ብዙ መግለጫዎች የተሰጡትና የሚሰጡት የምልዓተ ጉባኤውንና የቋሚ ሲኖዶስን አወንታ ሲያገኙ ነው። ስለዚህ የቅዱስ ፓትርያርኩ መግለጫ አሰጣጥን አስመልክቶ ቅዱስ ሲኖዶስና ቋሚ ሲኖዶስ ሳይወስን ቅዱስ ፓትርያርኩ በግላቸው ቤተክርስቲያንና ቅዱስ ሲኖዶስን ወክለው መግለጫ መስጠት አይችሉም። በመሆኑም ቅዱስ ፓትርያርኩ የሰጡት መግለጫ በግላቸው የሰጡት እንጂ የቅዱስ ሲኖዶስ ውሳኔ አይደለም።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ሾልኮ ወጣ በተባለ ቪዲዮ በሰጡት አስተያየት በተለይ በትግራይ ክልል እየተካሄደ ነው ያሉትና የአረማዊነት ስራ ሲሉ የገለጹትን ተግባር አውግዘዋል። በልዩ ልዩ አካባቢዎች ችግር አለ፣ ነገር ግን የትግራይን ያህል አይደለም ያሉት ፓትርያርኩ ህዝብ ያለቀ ነው ሲሉም ተደምጠዋል። ይህንን መነሻ ያደረጉ አንዳንድ ዓለም አቀፍ የመገናኛ ብዙሃንም የኢትዮጵያ ኦርቶዶክስ ቤተክርስቲያን መሪ መንግስት በትግራይ ህዝብ ላይ የጅምላ ግድያና የዘር ማጥፋት እየፈጸመ ነው ማለታቸውን ሾልኮ ወጣ የተባለውን ቪዲዮ በመጥቀስ ዘግበዋል። የዛሬው የቅዱስ ሲኖዶስ መግለጫ ግን አስተያየቱ የግል እንጂ የቤተ ክርስቲያኗ አይደለም ብሏል። የሲኖዶሱ ዋና ጸሐፊ አቡነ ዮሴፍ እንዳሉት ፓትርያርኩ የሰጡት አስተያየት ከቤተ ክርስቲያኗ የተለመደ አሰራር የወጣና የማይወክል ነው። የቅዱስ ሲኖዶስ ምልዓተ ጉባኤ በአመት ሁለት ጊዜ ብቻ እንደሚሰበሰብ አቡነ ዮሴፍ አስታውሰዋል። ነገር ግን በዚሁ በቅዱስ ሲኖዶስ ጉባኤ የሚመረጥ ልዩ ልዩ ጉዳዮችን በቅርበት የሚከታተልና በራሳቸው በቅዱስ ፓትርያርኩ የሚመራ ቋሚ ሲኖዶስ መኖሩን አመልክተዋል። ፓትርያርኩ የሰጡት አስተያየት ግን በቅዱስ ሲኖዶሱም ሆነ በቋሚ ሲኖዶሱ ውይይት ያልተደረገበት መሆኑን የገለጹት የሚመለከታቸው አካላትም ይህንን ከግምት እንዲያስገቡ ቅዱስ ሲኖዶሱ ጥሪ አቅርቧል።
በቀጣው ርክበ ካህናት ቅዱስ ሲኖዶስ በአጀንዳ የሚነጋገርበት መሆኑን እየገለጽ ቅዱስ ፓትርያርኩ የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ያልሆነ መሆኑን እየገለጽ ይህንንም የዓለም መንግስታት በሀገር ውስጥና በሀገር ውጭ ያላችሁ ኢትዮጵያውያን እንዲሁም የኢትዮጵያ መንግስት ሊያውቁትና ንገነዘቡት ይገባል።
ቋሚ ሲኖዶሱ በወቅታዊው የአገሪቱ የጸጥታ ችግር ዙሪያ በመነጋገር የተለያዩ እንቅስቃሴዎችን ሲያደርግ መቆየቱንም ብፁዕ አቡነ ዮሴፍ ተናግረዋል።
ስብሰባ ያስፈልገዋል፣ ቅዱስ ፓትርያርኩ ይሰበስባል። ለማንኛውም ነገር ሲፈጠር እንደምታስታውሱት ብዙ ችግሮች ሲፈጠሩ ይሄው ቋሚ ሲኖዶስ ነው። ይሄንንም እኮ አስመልክቶ ችግሩን በየትም በዚህ በሰሜኑም በደቡቡም በመስራቅም በተለያዩ ቦታዎች ችግር ተፈጠረ ሲባል የሚጠራው የሚሰበሰበው በአጀንዳ የሚይዘው ቋሚ ሲኖዶስ ነው። ቋሚ ሲኖዶስ ካየ በኋላ እርዳታ ሁሉ ሰጥተን እናውቃለን። እርዳታ ሁሉ አሁን አድርገናል። ባለፈው ወደ ለቤልሻንጉልም ለትግራይም ወደ 8 ሚሊዮን ከዚያ በኋላ ደግሞ እንደገና በእርዳታ የተሰበሰበ ወደ 13 ሚሊዮን ከዚያም ደግሞ ከኖርዝ አሜሪካ እዚህ የቤተክርስቲያን ልጆች በአንድ ሊቀ ጳጳስ የሚመራ ገንዘብ ይዘው መጥተው ወደ 350 ሺህ ዶላር ለቤልሻንጉልና ለትግራይ የሰጡበት ሁኔታ ያን ቋሚ ሲኖዶስ ላይ ቀርቦ ውይይት አድርገንበት ነበር። እና በዚህ አይነት መንገድ ነው የሚሄዱት። ይሄ እንዳያችሁት ቀረጻውን አይታችሁታል የማይቻለሁኝ በጎን የገባ ሰው ነው። ምንም እኔ መልኩንም አላቀውም ምንም አላቀውም። በሞባይል ነው የቀረጸው። እንዲህ አይነት ሁኔታ ነው ለዓለም ይፋ ያደረገው። ወይም እንደዚህ ችግር ፈጣሪና ኮንትሮቨርሻል መልእክት የያዘ ሆኖ አሁን ሁሉንም እንትን ያደረገው።
በተያያዘ ዜና በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ ጋር ተገናኝተው መወያየታቸው ተገልጿል። የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ እንዳስነበበው አምባሳደሯና ፓትርያርኩ በትግራይ ያለውን ሰባይ ቀውስና ፓትርያርኩ ሰሞኑን ለሰጡትን አስተያየት ጨምሮ በኢትዮጵያ ወቅታዊ ሁኔታ ላይ ተወያይተዋል። የውይይቱ ቀጠሮ ቀደም ብሎ የተያዘ ወይም ከፓትርያርኩ የሰሞኑ አስተያየት በኋላ የታቀደ ስለመሆኑ ግን የታወቀ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ማጮች ብፁዕ ወቅዱስ አቡነ ማቲያስም በአካል አግኝተን ለማነጋገር ጥረት እያደረግን ነው። በሌላ በኩል ደግሞ ይህንኑ ፓትርያርኩ ያስተላለፉትን መልእክት የሚቃወም መግለጫ አዲስ አበባ ሀገረ ስብከት መውጣቱም ተሰምቷል። ሰባተኛው ሀገራዊ ምርጫ ለመካሄድ የሳምንታት እድሜ በቀረበት በአሁኑ ሰዓት የዜጎች በምርጫ የመሳተፍ ፍላጎት ተነሳሽነት እንደተጠበቀው አለመሆኑን የፖለቲካ ምሁራን እየተናገሩ ነው። የብሔራዊ ምርጫ ቦርድ በትናንትናው ዕለት በፌስቡክ ገጹ ላይ ይፋ ባደረገው መረጃ መሰረት ሚያዝያ 30/2013 ዓ.ም ድረስ 31,724,947 ሰዎች የምርጫ ካርድ መውሰዳቸውን አስታውቋል። ብሔራዊ ምርጫ ቦርድ ያወጣው ዝርዝር በተለይም ከፍተኛ የሆነ ተሳትፎ የሚጠበቅባቸው እንደ አማራ ክልል ያሉ ክልሎች ላይ የምርጫ ካርድ ለመውሰድ አነስተኛ ተነሳሽነት መታየቱን ያመለክታል። ከዚህ በመነሳት ኤደን ገረመው የመብቶችና ዲሞክራሲ እድገት ማዕከል ካርድ ኢትዮጵያ ዳይሬክተር ከሆኑት አቶ በፍቃዱ ኃይሉ ጋር ቆይታ አድርጋለች። ቆይታቸው አቶ በፍቃዱ አሁን ስላለው የዜጎች ተሳትፎ ያላቸውን ምልከታ ከሚያስረዱበት ይጀምራል።
እንግዲህ የምርጫ ሂደቱ በጣም የተጠበቀ ነበር ከሁለት አመት በፊት። ነገር ግን የተሟሟቀ ሁኔታ አይታይም። መጀመሪያ ሲባል የነበረው ፓርቲዎች ቅስቀሳ ሲጀምር፣ የቴሌቪዥን ክርክር ሲጀምር ነበር ሲባል የነበረው። ክርክሮቹ ራሱ የመጀመሪያዎቹ አንድ ሁለት ክርክሮች ሲካሄዱ የጥፉ ውይይቶች የሚመስሉ የጥፉም ማለት ምናልባት የተጋነነ ሊሆን ይችላል። ግን ከዛ በኋላ ያሉትም እንደውም ክርክሮች ያለመመልከት ሁላ አዝማሚያ በብዙሀን ዘንድ እየታየ ነው እና ምርጫው የተለየ ነው። ምንም ተወደደም ፈጠላ በጣም የተለየ ምርጫ የዛን ያህል እሱን የሚመጥን አቴንሽን ማግኘት አልቻለ። ምናልባትም ሰዎች ተስፋቸው ተመናምኗል ብዬ ነው የምገምተው።
በዚህኛው ምርጫ የዜጎች ተሳትፎ መቀዛቀዙ ምክንያቱ ምንድን ነው ስላለህ?
ኢትዮጵያ ከዚህ በፊት በቅርብ ታሪኳ ውስጥ ኤክስፒሪየንስ አድርጋ የማታውቀውን አይነት የፖለቲካ ለውጥ እያስተናገደች ነው ያለችው እና በርካታ ግጭቶች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ድረስ እየተከሰቱ ይገኛል። በዚህ ምክንያት ምርጫው መካሄድ የማይችልባቸው ክልሎች አሉ። ለምሳሌ ትግራይ በምርጫው ምክንያትም ግጭት የተቀሰቀሰባቸው ቦታዎች አሉ። በፋርና በሶማሊያ ድንበር ላይ ለምሳሌ የምርጫ መራጮች ምዝገባ ሂደቱ ከፍተኛ የሆነ ኢሬጉላሪቲ ወይም ያልተለመደ አሰራር የተስተዋለበትም አለ። ለምሳሌ 7 የምርጫ ኢንስቲትዩሽኖች ምርጫ ቦርድ ራሱ ሰስፔንድ ያደረገው በዚህ ነው። እንደዚህ አይነት ነገሮች አሉ ማለት ነው። ቤንሻንጉል ያለው ግጭት ከእንደገና እየጠፉ የሚወጡት ይሄ ሰሜን ሸዋና ደቡብ ወሎ አካባቢ ያለው ግጭት፣ ወለጋ ምዕራብ ኦሮሚያ ላይ ያለው ግጭት፣ እነዚህ ሁሉ ነገሮች ከምርጫ የበለጠ አንገብጋቢ ጉዳዮች መጣበት ዜጎች ማለት ነው። የመኖርና ያለመኖር ህልውና ስጋት ላይ ገብተዋል እና ምርጫው ደግሞ ግጭቶች ባሉበት ሁኔታ ውስጥ መካሄዱ እና የፖለቲካ ሽኩቻው ማራገቡ የበለጠ የደህንነት ስጋት ውስጥ ሊከተል ይችላል ብለው አቮይድ የማድረግ ነገር አንደኛ ይሄ። ሁለተኛው ደግሞ በፊት ሲታሰብ የነበረው የዛሬ 3 ዓመት አካባቢ ሲታሰብ የነበረውና ጠበቅ የነበረው ነገር ቀርቶ አሁን አሸናፊው ከሞላ ጎደል ታውቋል። በዋነኝነት ትልቅ ወንበር ሊያገኝ የሚችለው ብልጽግና ፓርቲ ወይም ገዢው ፓርቲ ነው። ሰው ውጤቱ የታወቀ ምርጫ ሆነ እንደባለፉት ምርጫዎች የሚል ፍራስትሬሽን አለ። በሌላ በኩል ደግሞ በተለይ ደግሞ እንደ ኦሮሚያ ያሉ ህዝባዊ ቅቡልነት ያላቸው ተቃዋሚዎች ምርጫውን አንሳተፍም ብለው ክስ ተጠርቆብናል ብለው ወጥተዋል። የነሱ መውጣት የነሱ ደጋፊዎችን ምርጫው ላይ ኢንተረስት እንዳይኖራቸው ያደርጋል። እንዲሁም ካምፔን ያደርጋሉ ምርጫው ክልል መካሄድ የለበትም ብለው የሚያስቡም ይኖራሉ። እዛ ላይ ደግሞ ትንሽዬ ኢንስቲቱሽናል ለውጥም ስላለ ከዚህ በፊት ካድሬዎች ነበሩ ሙስቲ አስፈጻሚዎች እና በየቤቱ እየሄዱ እየቆሰቆሱ በጉልበቱ እያሉ ምናምን ያደርጉ የነበረው አሁን ምርጫ ቦርድ ራሱ ኢንዲፔንደንት ሪክሩት ያደረጋቸው ሰዎች ስለሚበዙ ያቀረና ዲሞክራቲክ የሆኑ ሀገሮች ውስጥ ህዝቡ ካልተጎተጎተ አይወጣም አይደል? ማለት እንደ ትራምፕ ባይደን አይነት በጣም የጦዘ ነገር ካልገጠመ እንደዚህ አይነትም ትንሽ የፋክተር አለችው። እነዚህ ሁሉ ተደራርበው ነው ያቀዛቀዘው ብዬ ገምታለሁ።
የደህንነት ስጋት እና ያሸናፊው መታወቅ ወይም የተበላ ቆብ መሆንን ከጠቀስካቸው ነገሮች መካከል ናቸው እና እነዚህ ነገሮች እንደውም የዜጎችን ተሳትፎ በተለይ ይሄ የደህንነት ስጋት የሚለው ሁኔታ የዜጎችን ተሳትፎ መጨመር አልነበረበትም ወይ? ዜጎች በድምጻቸው ቢያንስ ይሄንን መርጬ የተሻለ ነገር ይመጣልኛል የሚል ተስፋ የሚያመጣና እንዲመርጡ የሚያነሳሳ ሚና አልነበራቸውም ወይ? እሱ እንዴት ታየዋለ?
እንግዲህ ምርጫ የአንድ ጊዜ የሚደረግ አይደለም። አጠቃላይ የፖለቲካ ሂደቶቹ የራሳቸው አበርክቶ አላቸው። አሁን በሚከሰተው ነገር ላይ ማለት ነው። ለምሳሌ ኦሮሚያ ክልል ውስጥ ተቀናቃኞቹ በቃ ከአቅማችን በላይ ሆኗል፣ አባሎቻችን ታስረዋል፣ ቢሮቻችን ተዘግተዋል ብለው ሲወጡ 180 ወንበር ዝም ብሎ በቃ ያለ ተቀናቃኝ ቀርቷል ማለት ነው። ይህንን መራጮች በገፍ ቢወጡ ምንም ሊቀይሩት የሚችሉት ነገር አይደለም ማለት ነው። እና ስለዚህ አሁን እየጠየቁ ያሉት በቃ ድርድር ነው እንጂ ከዚህ በኋላ ምርጫ አንልም አይነት ነገር ነው እየተባለ ያለው። ስለዚህ መራጮች በመውጣታቸው ብቻ ሊቀይሩት የሚችሉት ነገር አይደለም። የደህንነት ስጋትም ቢሆን እንደውም ያባብስብናል ነው። በዚህ የደህንነት ስጋት ውስጥ ምርጫ ቅንጦት ነው እያሉ ያሉት ሰዎች። በዛ ላይ በኢትዮጵያ ታሪክ በምርጫ መንግስት ተቀይሮ ስለማያውቅ ተስፋ ለማድረግም ልምድ ይጠይቃል ብዬ ገምታል። መራጩ ራሱ ቢመርጥ ጥሩ ነው። አንገብጋቢ መስሎ ከታየውና በትንሴ በካርዴ ለውጥ አመጣለሁ ብሎ ካመነ እንትን ይላል። አሁን ዋናው ኢምፖርታንት ነገር ዜጎች በካርዴ ለውጥ አመጣለሁ ብለው እያመኑ አይደለም።
ቅድም እንግዲህ በምርጫ የተቀየረ መንግስት ኢትዮጵያ ውስጥ የለም ብለሃል እና ምርጫ በአንድ ጊዜ መንግስት መቀየር ላያመጣ ይችላል። ግን ተቃዋሚ ፓርቲዎች ወይም ደግሞ የህዝብ ድምጽ የያዙ ፓርቲዎች በአነስተኛ ቁጥር ፓርላማ መግባታቸው ግን ጥቅም ይኖረዋል እና ከሱ አኳያ ዜጎች መምረጣቸው ያለውን ጥቅም እስቲ አያይዘህ ንገረኝ።
እሱማ ከአለምንም ምርጫ ከሌለበት እንትን የይስሙላ ምርጫ ያለበት ስርዓት ይሻላል። ምክንያቱም አትሊስት ያችን ምርጫ አስታኮ ጥቂት ማውራት ይቻላል፣ ጥቂት መከራከር ይቻላል፣ ጥቂት መነጋገር ይቻላል። ጥቂት ተወካዮች ምክር ቤት ከገቡ ያንስ ሲከራከሩ ማየት ይቻላል ማለት ነው። እነዚህ ጥቅሞች አሉት። ህግ ማውጣቱ ላይ የእውነተኛ ተጽዕኖ ማሳረፍ ባይችሉም መቀየር ባይችሉም ማለት ነው። ዲሞክራሲ መለማመጃ ራሱ ሂደቱ ከዚህ አንጻር ያስፈልጋል። ዜጎችን በንቃት መሳተፍ አለባቸው። ተስፋ መቁረጥ የለባቸውም። ብዙ ሲስተሞች ውስጥ እንደዚህ አይነት ነገር ነበረ። በዚህ ውስጥ አልፈው ነው መጨረሻ እንትን ያሉት። እሱ ዲቤቴብል አይመስለኝም። ዜጎችም የሚጠፋቸው አይመስለኝም። ነገር ግን በምርጫ ሰበብ እኛ ሆ ብለን ብንወጣ በምርጫ ሰበብ ሌላ ግጭት ሊመጣ ነው እና ማንም ፕሮቴክት የሚያደርገን የለም። የደህንነት ከፍተኛ ስጋት ላይ ነው ያለነው። ስለዚህ ለውጥ ለማያመጣ ለምን ግጭት እናባብሳለን የሚል እንደውም ሪዘርቬሽን ማለት ነው። መጪ ግጭት ላለማበርከት ነው እየተጠነቀቁ ያሉት። ብዙ ሰው ሰማ እኔ ሰላም ነው የምፈልገው ነው ጀምረ ስዛ ላይ መስተካከል አለበት። ተስፋ የሚሰጥ እና ፍርሃትን የሚቀርፍ ዲያሎግም ያስፈልጋል።
ይህንን ምርጫ ጥቂት ሳምንታት የቀሩበት እድሜ ላይ ቆመን ነው ይህንን ውይይት እያደረግን ያለ ነው እና ከዚህ አንጻር አሁን ላይ ምን መደረግ ይችላል? በባለድርሻ አካላት ከፓርቲዎች ሊሆን ይችላል፣ ከምርጫ ቦርድ ወይም ደግሞ እንደዚሁም ደግሞ ከሲቪል ማህበራት እንዲሆን ምን ማድረግ ይችላል?
ምንሽ አሁን መራጮች መዝገባ ገሚሱ ጋር ተጠናቋል። ገሚሱ የቀረቡ ስቲል የቀረቡት ጋር እንቻለ በጣም ከፍተኛ የማነቃቃት ስራዎችን እና የሴኪሪቲ ዋስትና ዜጎች ያሏቸውን አማራጮች እንዲያውቁና የሚጭበረበር እንኳን ቢሆን የሚተካበት ሰላማዊ መንገድ እንዳለ ማሳወቅ ግንዛቤ መጨመርና ኢንተረስት መጨመርን እንትን ይላል። ግን አይ ቲንክ ኢትስ ቱ ሌት እኔ በግሌ ብትጠይቅኝ ተስፋ ቆርጫለሁ። ምርጫ ኦፍ ኮርስ ያስፈልጋል። እኔ የምደራደርበት ነገር አይደለም። ቀደም ብዬ ከምንም ምርጫ የይስሙላ ምርጫ ይሻለኛል። ሌላ አማራጭ አለ ብዬም አላምንም። ብዙ ሰዎች የተለያዩ አማራጮችን ፕሮፖዝ ያደርጉ ሰማለሁ። አንዳቸውም ያስኬዳሉ ብዬ አላምንም። ይሄ ብሔራዊ መግባባት ምርጫ እየተካሄደም ሊደረግ የሚችል ነገር ነው ብዬ ነው የማምነው። ምርጫ ከተደረገም በኋላ በቀጣይነት የአንድ ጊዜ የአንድ ቀንም ጉዳይ አይደለም። ምርጫ አማራጭ የሌለው ነገር ስለሆነ ግዴታ መካሄድ አለበት። ነገር ግን ኢትዮጵያ አሁን ባለንበት በጣም የተርመጠመጠና አሳሳቢ የፖለቲካ ሁኔታ ውስጥ ምርጫው ፋይዳ ያለው ለውጥ አያመጣም እና ኤክስፔክቴሽኑን ሰዎች የሚጠብቁትን ነገር ራሱ አላግባብ በጣም ከፍ ማድረግ ከድህረ ምርጫው ላይ ወደ ሌላ ቀውስ ሊመራ ይችላል። የ97 ምርጫ ላይ የተከሰተው ያ ነው ማለት ይቻላል። በከፊል ሊገኝ የሚችለው ይታወቃል። ከዚ ፓርቲ ወይ ብዙ ድምፅ ያሸንፋል ያገኛል፣ ወይም በጣምራ ሊመራ የሚችልበት እድል ያገኛል ብዬ አስባለሁ። ግን ካለፉት ሁለት ምርጫዎች የተሻለ ብዙ ወኪሎች ሊኖሩ ይችላሉ ህዝብ ተወካዮች ምክር ቤቱ። ስለዚህ ክርክር ያለበት ምክር ቤት ይኖራል ብዬ ገምታለሁ።
በጣም ነው የማመሰግነው በፍቃዱ እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ።
በተለያዩ ጊዜያት በተለያዩ የምስራቅ አፍሪካ ቀጠናዎች ያሉ ዘጋቢዎቻችን የሚልኩልንን አነቃቂ ወጣቶች ታሪኮች ስናቀርብላችሁ ሰንብተናል። ዛሬ ወደ ኤርትራ እናቀናና በዛ የሚገኝ የመልእክት ቋንቋ አስተርጓሚዎችን ማህበር እንተዋውቃለን። ብርሃነ በርሀ ይቀጥላል።
መስማት የተሳናቸው የህብረተሰብ ክፍል በአገልግሎት ሰጪ ተቋማት በመልእክት ቋንቋ የሚግባባቸው ሰው ባለማግኘታቸው በዕለት ተዕለት እንቅስቃሴያቸው እክል ያጋጥማቸዋል። ይህ ችግር ያሳሰባቸው በተለያዩ የሥራ ዘርፍ የተሰማሩ የአንሰባ ሪጅን ወጣት ሰራተኞች በራሳቸው ተነሳሽነት ተደራጅተው የመልእክት ቋንቋ አስተርጓሚ ማህበር መስርተው እየሰሩ እንደሆነ ለቪኦኤ ተናግረዋል። መስማት ከተሳናቸው ወላጆች እንደተወለደና የዓለም የመልእክት ቋንቋ አስተርጓሚዎች ማህበር አባል እንደሆነ የሚናገረው መምህር ዮናስ ሙሳ ማህበራቸው የመልእክት ቋንቋን በማስፋፋት መስማት የተሳናቸው የህብረተሰብ ክፍሎች የሚያጋጥማቸውን እክሎች ለመፍታት 3 አበይት ዓላማዎችን ይዞ እየተንቀሳቀሰ እንደሆነ አስረድተዋል።
ናይዛ ማህበር ዚአ ዓላማ ንጹህማን ህብረተሰብ በቁዕ ከለት ዘሎ ማስተርጎምት ምፍራዩ
የማህበሩ ዋነኛ ዓላማ የመልእክት ቋንቋን በማስፋትና አስተርጓሚዎችን በማብዛት መስማት የተሳናቸውን የህብረተሰብ ክፍሎችን ጥያቄና ፍላጎት ማሟላት ነው። እንደሚታወቀው በአፍሪካ ቀንድ የመጀመሪያ የሆነው በ1947 በከረን የተከፈተውና በ1981 በአስመራ የተከፈተው መስማት የተሳናቸው ትምህርት ቤቶች በሌላ ቦታ ሊስፋፉ አልቻሉም። ስለዚህ የመልእክት ቋንቋ አስተርጓሚዎችን በማብዛት የትምህርት ደረጃን ማሳደግና ማስፋፋት የማህበሩ ዋነኛ ፈተና ነው ብለዋል። መስማት የተሳናቸው የህብረተሰብ ክፍሎች በሁሉም የመንግስት አገልግሎት ሰጪ ተቋማት ፈጣን አገልግሎት እንዲያገኙ ታስቦ በባህሪያቸውና ጸባያቸው ላይ ያተኮረ የስድስት ወር ተግባራዊ ስልጠና እንደተሰጠም መምህር የናስ አክሎ ተናግሯል።
ትሽን 19 ምስተመስረተት ምዝናይ ኮሮና ኩነታት ብዙሕ ክንጎይ ኳተለካልና ግን ኣብ ትሕቲ ሚኒስትሪ ጥዕና ንዝነጥፉ ኣባላት ምስ ኮሮና ብምትእስሳር ስፍሕ ድበለ ትምህርቲ ክውሃብ ተኻኢሉ
ማህበሩ ብ2011 ቢመሰረትም ብኮቪድ-19 ምክንያት ብዙ መንቀሳቀስ አልቻለም። ይሁን እንጂ ለጤና ባለሙያዎች ከኮሮና ቫይረስ ጋር የተያያዘ ሰፊ ትምህርት ሰጥተናል። ስልጠናው መስማት የተሳናቸው ሰዎች የሚያሳዩት ባህሪን በቅርበት እንዲያውቁ የሚያስችል ተግባራዊ ስልጠና ነበር። በዚህ የስድስት ወራት ስልጠና ከፍርድ ቤት፣ ሆስፒታሎች፣ ከተለያዩ የጤና ሚኒስቴር ጽፈት ቤት የተውጣጡ የበጎ ፈቃድ ወጣቶች ተሳትፈውበታል ብለዋል። በአንሰባሪ ጅን የጤና ሚኒስቴር ጽፈት ቤት የህብረተሰብ ጤና ባለሙያ መሆኑን የተናገረው ሌላው ወጣት ሃሩን ሐሰን በበኩሉ በ2008 ዓመተ ምህረት የምልክት ቋንቋ ስልጠናን ከወሰደ በኋላ መስማት የተሳናቸው የህብረተሰብ ክፍሎች የሚያጋጥማቸው ችግር በይበልጥና በቅርበት መረዳት እንደቻለ በመጥቀስ ስልጠናውን የወሰዱ የበጎ ፈቃድ ሰራተኞች በሚሰሩበት ተቋማት የሚመጡ መስማት የተሳናቸው ሰዎችን ችግር ይያቃለሉ እንደሆነ አስረድተዋል።
ቀድም ሐጅስ ትጋር ነርዩ አመንጎተ ህብረተሰብን ተጽሙን ብዙሕ አፍጦ ዘይሞላማት አንቃ ምልክት ማለት
የምልክት ቋንቋ ባለመስፋፋቱ መስማት በተሳናቸው ሰዎችና በሌሎች የህብረተሰብ ክፍሎች መካከል ከፍተኛ ክፍተት ነበር። አሁን ግን በከረም የተለያዩ መስሪያ ቤቶች የሰለጠኑ የበጎ ፈቃድ ወጣቶች ስላሉ ችግሩ በመጠኑ ተቃሏል። መስማት የተሳናቸው ሰዎች የአስተርጓሚዎች የስም ዝርዝር ስላላቸው በሄዱበት መስሪያ ቤት ጉዳያቸውን ያለምንም እክል ማሳካት ችለዋል ብሏል። ኤርትራ በ2011 የዓለም የምልክት ቋንቋ አስተርጓሚዎች ማህበር አባል ሆና መመዝገቧን የተናገረው መምህር ዮናስ በ2011 በፈረንሳይ ፓሪስ ከተማ በተደረገው ዓለም አቀፍ ጉባኤ ላይ ኤርትራን ወክሎ በመሳተፍ ሰፊ ተመክሮ ማግኘቱን ተናግሯል። በኤርትራ የሚገኙ መስማት የተሳናቸው የህብረተሰብ ክፍሎች የማንበብና የመጻፍ ችግሮችን ለመለየት በተደረገው ጥናት 3 አበይት ነጥቦች እንደተለዩ የተናገረው መምህር ዮናስ ችግሩን ለመፍታት የሚያስችሉ የተለያዩ ስራዎች እንደተሰሩ አብራርቷል።
አውሽ ተሀገር ይሁን ከወጻኢ ብዝመጹ ተመክሮ ዘለውም ብዛባት ቋንቋ መልከት ንጥብታት ወሲድና አሞዳቱ ሰለስተ አገደስ ንጥብታት ተርኺበ ማለት
ከውጭ አገርና ከሀገር ውስጥ የተውጣጡ የዘርፉ ምሁራን የተሳተፉበት ጥናት ከተደረገ በኋላ 3 አበይት ነጥቦችን መለየት ችለናል። የመጀመሪያው መስማት ለተሳናቸው ተማሪዎች በመልከት ቋንቋ መጽሐፍትን ማዘጋጀት ነው። ሁለተኛው ደግሞ መስማት የተሳናቸው የህብረተሰብ ክፍሎች ቤተሰቦችን በያሉበት በቪዲዮ የተደገፉ ትምህርትና ስልጠና መስጠት ነው። ሶስተኛው የመምህራንን የትምህርት አሰጣጥ አቅም ማሳደግ የሚል ሲሆን እንደ ጅማሬ ለጅማሬዎች የሚያገለግል በመልከት ቋንቋ መጽሐፍ መጻፍ ችያለው መጽሐፉም ለህትመት ዝግጅት ላይ ነው ብሏል። ከረን በሚገኘው መስማት ለተሳናቸው ሰዎች የሚያገለግሉ ትምህርት ቤት ውስጥ ሊማሩ ከተለያዩ የኤርትራ ክፍሎች የሚመጡ በርካታ ተማሪዎች በመኖራቸው ተገቢውን አገልግሎት እንዲያገኙ እየሰሩ እንደሆነ የተናገረው ወጣት ሃሩን ሐሰን በመልከት ቋንቋ አስተርጓሚዎች ማህበር የተያዙ አበይት እቅዶችን ዘርዝሯል።
ከተማከረን ቋንቋ ምስፋሕንት ጋግ ምጽባብሊ
ከረን ውስጥ የመልከት ቋንቋን ማስፋት በተለያዩ አርቲስቶች የተሰሩ ስራዎችን በቋንቋቸው ተርጉሞ ማቅረብ አዝናኝና አስተማሪ ቪዲዮዎችን ማዘጋጀት መስማት ለሚችሉ ሰዎች የተዘጋጀውን የትምህርት ካሪክለም በመልከት ቋንቋ በመቀየር እስከ ከፍተኛ የትምህርት ደረጃ ማሳደግ በማህበሩ ከተያዙ ዋነኛ እቅዶች ናቸው ብለዋል። በ2011 ዓመተ ምህረት የተመሰረተው የአንሰባሪጅን የምልክት ቋንቋ አስተርጓሚዎች ማህበር ዋና ጽህፈት ቤቱ በከረን ከተማ ሲሆን በተለያዩ ተቋማት የሚሰሩ በርካታ ቁጥር ያላቸው የበጎ ፈቃድ ሰራተኞችን ያቀፈ ነጻ ማህበር ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አብራችሁን ስላመሻችሁ እናመሰግናለን። በመስተንግዶ ሀብታሙ ዚዩም፣ በቅንብሩ ደግሞ ኤልያስ አስማር። እስካሁን ድረስ አብረናችሁ ነበርን። የነገ ሰው በለን። መልካም ምሽት።